ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞ ከአሜሪካ ድምፅ ሬዲዮ ተጀምሯል። ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ አብራኝ ጋቢና ላይ ተሳፍራለች።
ሰላም እንደምናመሻችሁ። በምሽቱ ዝግጅታችን በኢትዮጵያ የኦሮሚያ ክልል እየተከናወኑ ያሉ ተቃውሞችን ተከትሎ የኢትዮጵያ መከላከያ ሚኒስቴር በአስቸኳይ ጊዜ እዙ እየተሰሩ ያሉ የጸጥታ ማስከበር ስራዎችን በዛሬው ዕለት ለጋዜጠኞች አብራርተዋል።
የጸጥታ አካላትን ጭምር ወደ መተናኮስ እነሱ ላይ በተለያየ አግባብ ለምሳሌ ቦምብ በመወርወር አንዳንድ ቦታዎች ላይ በፖሊስ ጣቢያዎች ጭምር ሳይቀር ቦምብ ወርውረዋል። አንዳንድ ቦታ ላይ በዱላ በገጀራ በጩቤ በተለያየ መልክ የታገዙ የጸጥታ አካላት ላይ ጥቃት ለመፈጸም ጥረት አድርገዋል። በነገራችን ላይ በዚህ ወደ 17 የጸጥታ አካላት የመቁሰል አደጋ ወይም ደግሞ የጉዳት ላይ ተዳርገዋል።
የአስቸኳይ ጊዜ እዙን የሚመሩት የመከላከያ ሚኒስትር አቶ ሲራጅ ፈጌሳ የተናገሩት ነው። በምዕራብ ኦሮሚያ የሚንቀሳቀሱ የወጣት ቡድኖች ቄሮ በአካባቢ ያለውን ሁኔታ ደግሞ እንዲህ ያስረዳሉ።
በጣም እንትን ነበረ ረብሻ። ሁሉ ልጆችን መምታት፣ መስበብ፣ ቤት ገብቶ ምናምን ከቤት ውስጥ ያልፉ ህፃን ሳይቀር ወጣት ሳይቀር እናት አባት ምናምን አውጥቶ የደረፉ ነበሩ።
ኢትዮጵያን ጨምሮ በአምስት የአፍሪካ ሀገሮች በዚህ ሳምንት የሚጎበኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቴለርሰን ጉዟቸው በዲሞክራሲያዊ አስተዳደር ግንባታ፣ የጸጥታ ትብብርና የምጣኔ ሀብት ትስስር ላይ እንደሚያተኩር ተናገሩ።
United States sees a bright future in Africa. We have an opportunity to be part of Africa's journey to a stable, prosperous
United States የአፍሪካ ብሩህ የወደፊት ተስፋ ይታያታል። እኛም የተረጋጋችና ለህዝቦቿ ብልጽግና የምታመጣ አጉር ጉዞ አካል ለመሆን እንሻለን።
ሬክስ ቴለርሰን የተናገሩት ነው በትናንትናው ዕለት። ሌላኛው ዘገባችን ለነገሩ በድረገጽ ላያችሁት ማብራራት አያስፈልግም። የቀድሞዋን ቀዳማዊ እመቤት ሚሼል ኦባማን ስዕል በተመስጦ ስትመለከት የነበረች አንዲት ታዳጊ ህፃን የብዙዎችን ቀልብ ስባለች፣ የኦባማ ቤተሰቦችንም ጭምር። ታሪኩን ይዘናል።
Let alone a portrait that will be hanging in the National Gallery, at least as far as I know, mom.
ከሁሉም በላይ ግን በዚህ ጉዞ ከኔ በፊት የነበሩትን ይህን አሁን እኔ የቆምኩበትን ታላቅ ተቋም መሰረቱን የገነቡትን ላመሰግን ወዳለሁ። ምክንያቱም እናንተም እንደምትገምቱት ከኔ ቤተሰብ ውስጥ እንደዚህ የተሰቀለ ምስል ይቅርና ምስል የሚባል የተሳለለት ሰው እስከማውቀው ድረስ የለም።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ካፒና ቪኦኤ ያዲሱ ትውልድ ድምጽ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ሶሪያ ውስጥ የሚፋለሙ ተቃዋሚ ፓርቲዎች በሙሉ አገር አቀፍ የተኩስ አቁም ስምምነት እንዲያደርጉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ጥሪ አቀረቡ። ዋና ጸሐፊው ጥሪውን ያቀረቡት የጸጥታው ጥበቃ ምክር ቤት ዛሬ ተሰብስቦ ለሰላሳ ቀናት በታወጀውና ተግባራዊ ባልሆነው የተኩስ አቁም ስምምነት ላይ ውይይት ከማድረጉ አስቀድሞ ነው። የተኩስ አቁም ስምምነቱ ተግባራዊ ያለመሆኑ ነገር እንግሊዝና ፈረንሳይ ዝግ ስብሰባ እንዲጠራ ለመጠየቅ መገደዳቸው ታውቋል።
የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ተራማጅ ይባሉ ለነበሩት ለሟቹ የኤልሳልቫዶር ጳጳስ ኦስካር ሮሜሮ የቅድስና ማዕረግ ሰጡ። ጳጳሱ በሀገራቸው ይደርስ የነበረውን ጭቆናና አመጽ በግልጽ ይቃወሙና ያስተምሩም ስለነበር ነው የተገደሉት። ቫቲካን ሹመቱን ይፋ ያደረገው በዛሬው ዕለት ሲሆን እንደ አውሮፓውያን አቆጣጠር በ1977 ዓ.ም የጵጵስና ማዕረግ ያገኙት አባ ሮሜሮ በኤልሳልቫዶር ሰላማዊ ሕዝብ ላይ ይደርስ የነበረን ግድያ በመቃወማቸው ነው እንደ አውሮፓውያን አቆጣጠር በ1980 መጋቢት ወር ላይ የተገደሉት።
በስተመጨረሻም የሽሪላንካ መንግስት አገሪቱ ውስጥ የተነሳው አመጽ እንዳይስፋፋ በሚል ማህበራዊ ድረገጾችን መዝጋቱ ተነገረ። አመጹ አነስተኛ ቁጥር ያላቸው ሙስሊም ማህበረሰብ አባላት ግድያ እየተፈጸመባቸው ሲሆን መንግስቱ የአስቸኳይ ጊዜ አዋጅ ይፋ እንዳደረገም ታውቋል። ለምሽቱ ያዝንላችሁ የጋቢና ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
ቀደም ብለ የጋቢና ታክሲ መጣቆመው አዲስ አበባ ነው። በኢትዮጵያ የኦሮሚያ ክልል እየተከናወኑ ያሉ ተቃውሞችን ተከትሎ የኢትዮጵያ የመከላከያ ሚኒስቴር በአስቸኳይ ጊዜ እዙ እየተሰሩ ያሉ የጸጥታ ማስከበር ስራዎችን በዛሬው ዕለት ለጋዜጠኞች አብራርተዋል። ወደ አዲስ አበባ የሚያመሩ መንገዶች ለጉዞ ክፍት መሆናቸውንና ጸጥታው እየተጠበቀ መሆኑን ነው ያብራሩት አቶ ሲራጅ ፈጌሳ የኢትዮጵያ የመከላከያ ሚኒስቴር። ሆኖም በምዕራብ ኦሮሚያ ሁለት አብይ መንገዶች ለጉዞ አስተማማኝ ጸጥታ እንደሌላቸው አቶ ሲራጅ ፈጌሳ ተናግረዋል። የጋዜጣዊ መግለጫውን የተከታተለው እስክንድር ፍሬው ዝርዝሩን ይዟል።
የመከላከያ ሚኒስትር ሲራጅ ፈጌሳ ዛሬ ለጋዜጠኞች የሰጡት መግለጫ ያስቸኳይ ጊዜ አዋጁ ተግባራዊ መሆን ከጀመረ በኋላ የመጀመሪያው ነው። በዋነኛነትም አዋጁ በመን ሁኔታ እየተተገበረ እንደሆነ ነው ያብራሩት። ካለፈው ያስቸኳይ ጊዜ አዋጅ አፈጻጸም ጋር በማነጻጸር ጭምር ይሄኛው ያስቸኳይ ጊዜ አዋጅ መተግበር ከጀመረ በኋላም ያለፈውን አመት ያህል ባይሆንም በቁጥጥር ስር የዋሉ ሰዎች መኖራቸውን ጠቁመዋል።
አሁንም ሁከትና ብጥብጡን ለማስቀጠል የሚፈልጉ ከዚህ ተግባራቸው የማይቆጠቡ አካላት ግን አሁን የህግ የበላይነት መረጋገጥ ስላለበት ህጋዊ አሰራሩ ተጠብቆ በህግ የሚጠየቁ ይሆናል። ይህን ከማድረግ አንጻር አሁንም ኮማንድ ፖስቱ በቁጥጥር ስር ያዋላቸው ግለሰቦች አሉ በየቦታው። እነኚህ ግለሰቦች እንደባለፈው በርካታ አርጎ በመሰብሰብ ሳይሆን ዋና የጉዳዩ አቀንቃኞች እነማናቸው በማለትና በመለየት ዋና መሪዎቹን የህግ ተጠያቂ በማድረግ ላይ መሰረት ያደረገ ስራ ነው የተሰራ ያለው። ስለዚህ ከዚህ አንጻር የተጀመሩ ስራዎች አሉ። በህግ ቁጥር ይውላሉ። ህጋዊ አሰራሩን ተጠይቆ ደግሞ በህግ መጠየቅ ያለባቸው በህግ የሚጠየቁ ይሆናሉ።
ሚኒስትሩ በዛሬው መግለጫ የደረሱ ጉዳቶችን ያብራሩት አዋጁን በማስፈጸሙ ሂደት የጸጥታ አካላት አጋጠማቸው ባሉት ፈተና ላይ በማተኮር ነበር። የነውጥ ኃይሎች አሏቸውን ተጠያቂ በማድረግ
በተደራጀ የነውጥ አግባብ የጸጥታ አካላትን ጭምር ወደ መተናኮስ እነሱ ላይ በተለያየ አግባብ ለምሳሌ ቦምብ በመወርወር አንዳንድ ቦታዎች ላይ በፖሊስ ጣቢያዎች ጭምር ሳይቀር ቦምብ ወርወረዋል። የፖሊስ አካላት እንዲቆስሉ ከፍተኛ የሆነ ጉዳት እንዲደርስባቸው ማድረግ ችለዋል። አንዳንድ ቦታ ላይ በዱላ በገጀራ በጩቤ በተለያየ መልክ የታገዙ የጸጥታ አካላት ላይ ጥቃት ለመፈጸም ጥረት አድርገዋል። በነገራችን ላይ በዚህ ወደ 17 የጸጥታ አካላት የመቁሰል አደጋ ወይም ደግሞ የጉዳት ላይ ተዳርገዋል። ከዚህ በተጨማሪ እንግዲህ መንገድ ላይ የሚንቀሳቀሱ ተሽከርካሪዎችን ጭምር የማቃጠል ወደ 4 ተሽከርካሪዎች ካዋጁ በኋላ ባለው ጊዜ ውስጥ ብቻ 4 ተሽከርካሪዎች ወድመዋል ተቃጥለዋል።
በመግለጫው ላይ የተገኙ ጋዜጠኞች ግን አዋጁ ተግባራዊ መሆን ከጀመረ በኋላ ስለተገደሉ ሰላማዊ ሰዎች በጥያቄ አንስተዋል። በጉደር ከተማ በመኖሪያ ቤታቸው ቅጥር ግቢ የተገደሉትን አርሶ አደር ደግፌ ደንደናና ልጃቸውን ጨምሮ በተለይም በተለያዩ የኦሮሚያ አካባቢዎች የሰው ህይወት መጥፋቱና የቆሰሉ መኖራቸው ሰሞኑን ሲዘገብ ቆይቷል። ሟቾቹን በስም ያልጠቀሰው ጠያቂ አባትና ልጅ ስለሞቱበት የጉደር ክስተትና በሌሎችም አካባቢዎች ስለተፈጠሩ ተመሳሳይ ሁኔታዎች አንስቷል። ሚኒስትሩ ምላሻቸውን የጀመሩትም የጸጥታ ኃይሎች ያጋጠማቸው ያለውን ችግር በመጥቀስ ጭምር ነው።
ቀድም እንዳልኩት ላይላቸው ቦምብ የተወረወረ እየተፈነከቱ የተለያየ ችግር የሚደረሰባቸው ጭምር በትዕግስት ሆነው ነው እያንዳንዱን ስራ እየፈጸሙ ያሉት። ይሄ በደንብ ልንረዳው የሚገባ ነገር ነው። ከዚህ ውስጥ ጥቂት የሚያጋጥሙ ነገሮች አይኖርም ብሎ መውሰድ አይቻልም። አንዳንዱ ከአቅም በላይ በሆነ እነሱ ላይ በሚፈጠርባቸው ከአቅም በላይ በሆነ ጫና ሊከሰት ይችላል። ለምሳሌ መሳሪያ የመንጠቅ ተግባር ተፈጽሟል። ብዙ ቦታ ላይ አንድ የታጠቀን ኃይል ጠመንጃውን በግድ ስትወስድበት ወይም ደግሞ አንድ የታጠቀን ኃይል ደግሞ ሁለት እጁን ይዘ የተለያየ እርምጃ ልትወስድበት ስትሞክር ምን ሊያደርግ እንደሚችል ሁላችሁም ራሳችሁን እዛ ውስጥ አስቀምጣችሁ ማየት ነው። ስለዚህ እነኚህ ክስተቶች ሊያጋጥሙ ይችላሉ። ባለፈውም ሳስቀምጥ ሙሉ በሙሉ ያለ ምንም ችግር ያለ ምንም ግድፈት ሁሉ ነገር 100% የተሟላ አፈጻጸም ይኖራል የሚል ነገር ልንወስድ አንችልም። ሊያጋጥሙ ይችሉ ነገሮች አሉ። እነኚህን የሚያጋጥሙት ነገሮች ግን የጸጥታ አካላት ይሄን ኃላፊነት ወስደው ሰላሙን የማረጋገጥና የአስቸኳይ ጊዜ አዋጁን የመተግበር ስራ ባይሰሩ ኖሮ ግን ከዚህ የከፋ ስንት ነገር ሊፈጸም ይችል ነበር የሚለውን ደግሞ መውሰድ ነው። የስንት ሰው ህይወት ሊጠፋ ይችል ነበር? ምን ያህል ንብረት ሊወድም ይችል ነበር? ምን ሊከሰተ ይችላል ነበር የሚለውን ደግሞ በተቃራኒው ማየት ጉዳዩን በተገቢው ለመረዳትና የራስንም ግንዛቤ ለማዳበር የሚጠቅም ነው የሚሆነው።
ይሄ ሞኖ ግን የሚጣሩ ሁኔታዎች ሊኖሩ እንደሚችሉ ነው የጠቆሙት።
በዚህ ሂደት ውስጥ የሚያጋጥም ነገር ካለ ህጋዊ አግባቡን ተከትሎ የሚጣራና በህግ መጠየቅ ያለበት ስለታካልም ካለ ደግሞ ቀጣይ ተከታታይነት የሚሸሽበት ወይም ደግሞ የሚያመልጥበት ሁኔታ አይኖርም ማለት ነው። ሁለቱን አብረን ነው ማለት ያለብን። ስለዚህ እነኚህ ድርጊቶች ተልኮን እየፈጸመ ተልኮን እየተወጣ ባለበት ሂደት ውስጥ የሚያጋጥሙ ነገሮች ካሉ እነኛ ተልኮን ሊወጣ ሲል የወሰዳቸው እርምጃዎች ናቸው? ተመጣጣኝ ናቸው አይደሉም? ራሳቸውን ችለው ተጣርቶ መፍትሄ የሚሰጣቸው ናቸው? ባለፈው እንዳስቀመጥኩላችሁ በመጀመሪያ ማስተካከያ ጊዜዎች ቢሆን በዚህ አግባብ ትክክለኛ ባልሆነ አግባብ ተፈጽመዋል ያልናቸው ነገሮች እነኛን ተግባራት የፈጸሙት አካላት በህግ እንዲጠየቁ ለህግ እንዲቀርቡ ተደርጓል። አሁን በዚህ መልኩ የሚያጋጥም ነገር ካለ ምናጣራው ነው የሚሆነው።
የሽግግር መንግስት እንዲቋቋም እየቀረቡ ባሉ ጥሪዎች ላይ ማስተያየት ሰጥተዋል ሚኒስትሩ።
ቀደም ብዬ እንዳስቀመጥኩት ይሄ መንግስት በህዝብ የተቋቋመ መንግስት ነው። በህዝብ ምርጫ የተቋቋመ መንግስት ነው። ህጋዊ መንግስት ነው። ስለዚህ ይሄን ህጋዊ መንግስት ህገወጥ በሆነ መልክ መጥቶ ስልጣን ለማያዝ የሚፈልግ ሰው ካለ በዚህ መልክ ሊያስተናግድ የሚችል መንግስትም ህዝብም የለም በአሁኑ ሰዓት።
የመከላከያ ሚኒስትርና የኮማንድ ፖስት ማለትም የማዘዣ እዝ ጽህፈት ቤት ኃላፊ ሲራጅ ፈጌሳ ዛሬ በሰጡት መግለጫ የአስቸኳይ ጊዜ አዋጁን አስመልክቶ ለተነሱ ሌሎች ጥያቄዎችም ላይ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር ፍሬውን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። በኦሮሚያ ክልል በጅማ ዞን በኦሞንዳ ወረዳ አሰንዳቦ በተባለች ቦታ በቄሮዎችና በታጠቁ የመከላከያ ሰራዊት አባላት መካከል በተፈጠረ ግጭት ሰዎች በጥይት ተመተው ሆስፒታል መግባታቸውን ከቄሮ ወጣቶችና ከሆስፒታል ያገኘነው መረጃ ይጠቁማል። በጥይት ከተመቱት ውስጥ አወል አባወሊና ሙስሊም ኢዝባሁ የተባሉ ወጣቶች የመጀመሪያ እርዳታ ተደርጎላቸው ወደ ጅማ ሆስፒታል ለከፍተኛ ሕክምና መላካቸውን የኦማንዶ ሆስፒታል ዋና ስራ አስፈጻሚ አቶ ኑረዝ ማጋሊ ለአሜሪካ ድምጽ ተናግረዋል።
ሰሞኑን የአሜሪካ ድምጽ ያነጋገራቸው የተለያዩ አካባቢ ኗሪዎች፣ የሟች ቤተሰቦች፣ የሆስፒታል ኃላፊዎችና የከተማ ከንቲባዎች በሰጡን ቃል እስካሁን 6 ሰዎች በጸጥታ ኃይሎች መገደላቸውንና የዛሬውን ጨምሮ 28 ሰዎች በጥይት መመታታቸውን ነው የገለጹት።
የአሰንዳቦና የሾኔ ቄሮ ተወካይ ስለ ሁኔታው ለአሜሪካ ድምጽ ሲናገሩ እኛ ትግላችን ለዲሞክራሲ ነው፣ ተቃውሟችን ደግሞ በድምጻችንና በእጃችን ነው የታጠቅነው፣ ምንም ነገር የለም ብሏል። እንቅስቃሴ የማቆም አድማው ዛሬ እንደሚጠናቀቅና መንገዶች እንደሚከፈቱ ገልጾ በአጠቃላይ የአስቸኳይ ጊዜ አዋጁንም እንደማይቀበሉት፣ በክልላቸው እንኳን የታጠቀ ኃይል ዱላ የያዘ ሰው ማየት እንደማይፈልጉ ተናግሯል። በሌሎች የዞኑ ከተሞችም ውጥረት እንዳለ ያነጋገርናቸው ነዋሪዎች ገልጸውልናል። ጽዮን ግርማ ዝርዝሩን ይዛለች።
በእኛ አካባቢ የተፈጠረው ነገር እንደ መላ ኦሮሚያ ነው። 3 ቀን አድማ ነበረ። ለአጋጣሚ ሆኖ መኪናዎች አኞ መጥቶ ነበሩ። ከዛ መንገዱ ዝግ ነበረ። ቾኔ የምትባል ከተማ አለ፣ ከአሰንዳባ አንድ 5-6 ኪሎ ሜትር ርቆ ማለት ነው። 3 ቀን እዛ ቆይተዋል እነዚህ መኪናዎች። በአሰንዳቦ ቄሮ እና በቾኔ ቄሮ ትብብር እነሱን እዛ ጋር ምግብ ምናምን ይላል፣ እነሱን ምሳ እራት ምናምን እየሰጠን ነበር። ዛሬ እንደ አጋጣሚ ሆኖ እነ መከላከያ መጥቶ መንገዱን ክፈቱ ምናምን አሉት። ከዛ እኛ መንገዱን አንከፍትም ምንም 3 ቀን አድማ ስላለ እኛ 3ቱን ደርሰን ከዛ በኋላ እንከፍታለን አድማ ላይ ነን ስንል፣ ከዛም በኋላ መጥቶ እነሱ ልጆችን መምታት ጀመሩ። ሰውም ከርቀት ላይ በስናይፐር ምናምን የመጡ ነበሩ። ልጅ 3 ሰው ነው ተጎድ ተመታ። መንገድ ዳር ነበሩ ልጆች። በሄድራቱ እንደተተኮሰ እኮ የምናውቀው ጦር ሜዳ ነው የሚመስሉ። ዛሬ አሰንዳቦ እንደ ጦር ሜዳ እየተዘረፈ ነበረ። በእጅ ምናምን ተያይዞ አሉ። እንደውም በጣም እንትን ነበረ ረብሻ። ልጆችን መምታት መቅረብ፣ ቤት ገብቶ ምናምን ከቤት ውስጥ ያወጡ ህፃን ሳይቀር ወጣት ሳይቀር እናት አባት ምናምን አውጥቶ የደረፉ ነበሩ። ይህ እንደ አስቸኳይ አዋጁ ኦሮሞ ህዝብን በጣም በቃ አይወክልም አንፈልግም ብለን አስቸኳይ አዋጁ በአሁኑ ሰዓት እሱን ለመቃወም ብለን ነው እንደ መላ ኦሮሚያ ማለት ነው። አጭቶካ አዋጁ ለኦሮሞ ህዝብ በቃ አስፈልግም ብለን ነው እኛ ተቃውሞ ነው። ለሶስት ቀን ነው ታወጀ። ዛሬ ማታ ያቀልነኝ ነገ መንገዱ ክፍት ነው። ቄሮ አገሪቱ ጋር በሰላም ለመኖር አገሪቷ ሰላሙና በቃ እንድትኖ ቄሮ ራሱ ሩቁ የተደረገበት ጭቆና 27 ዓመት ሙሉ ህዝባችን በጣም ተጨቁኗል። ይብቃን በሰላም በፌዴራሊዝም እንንሽ በዲሞክራሲ በሰላምና በፌዴራሊዝም አስተዳድሩ ብለን በቃ የተቃወሙን የቄሮ እንቅስቃሴ ምንም የታጠቀ ኃይል የለው። እሱ በድምፅ ብቻ ነው።
Sararan Gabina VOA
Shiranga Bina
Blashangul 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 Degabina Degabina Blashangul
ተላቸው ያላችሁ ጋቢና ቪኦኤ ወደሚቀጥለው ዘገባችን ነው አሁንም የምናልፈው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሬክስ ቴለርሰን የኢትዮጵያን ጨምሮ በአምስት የአፍሪካ ሀገሮች የሚያደርጉት ጉብኝት በዲሞክራሲያዊ አስተዳደር ግንባታ፣ የጸጥታ ትብብርና የምጣኔ ሀብት ትስስር ላይ እንደሚያተኩር ተናገሩ። ወደ አፍሪካ ከማምራታቸው በፊት ከዋሽንግተን ዲሲ ወጣ ብሎ በሚገኘው የጆርጅ ሜሰን ዩኒቨርሲቲ ትላንት ቴለርሰን ስለ ጉዟቸው ያደረጉትን ንግግር የተከታተለው ሄኖክ ሰማስኬር ዝርዝሩን ይዟል።
የትራምፕ አስተዳደር ከፍተኛ ዲፕሎማት ሬክስ ቴለርሰን በአፍሪካ ለመጀመሪያ ጊዜ በሚያደርጉት ጉዞ ኢትዮጵያን፣ ኬንያን፣ ጅቡቲ፣ ቻድና ናይጄሪያን እንደሚጎበኙ የጉዞ መርሃ ግብራቸው ያስረዳል። ስለ አፍሪካ ጉዟቸው ሲናገሩ ዩናይትድ ስቴትስ ከአፍሪካ ጋር ያላትን የንግድና ኢንቨስትመንት ግንኙነት ይበልጥ ለማጠናከር ትሰራለች ብለዋል። በጸጥታ ጥበቃም እንደዚሁ ትብብር ለማድረግና በስፋት የመልካም አስተዳደር ጉዳዮችን አስመልክቶ ከአፍሪካ የፖለቲካና የንግድ መሪዎች ጋር እንደሚወያዩ ገልጸዋል።
The United States sees a bright future in Africa. We have an opportunity to be part of Africa's journey to a stable, prosperous
United States የአፍሪካ ብሩህ የወደፊት ተስፋ ይታያታል። እኛም የተረጋጋችና ለህዝቦቿ ብልጽግና የምታመጣ አገር ጉዞ አካል ለመሆን እንሻለን። ንግድና የመዋለ ንዋይ መስፋፋት፣ መልካም አስተዳደር፣ የሰብአዊ መብቶች መከበርና ሽብርና አለመረጋጋትን መዋጋትም መሰረታዊና ቅድሚያ የሚሰጣቸው እሴቶች ሆኑት መንግስታት ዜጎቻቸውን በአግባቡ እንዲያገለግሉ አቅም ለመገንባት ስለሚያስችሉ ነው።
የአፍሪካ ሀገሮች በዲሞክራሲ ስርዓት ግንባታ እንዲተጉም ቴለርሰን አሳስበዋል።
Democracy requires transitions of power through free and fair elections. It also needs a vibrant civil society and independent
ዲሞክራሲ በነጻና ፍትሃዊ ምርጫ በሚደረግ የስልጣን ሽግግር ይረጋገጣል። የማህበረሰብ ተቋማት እንዲያብቡ፣ ነጻ የመገናኛ ብዙሃን ተጠናክረው ለማህበረሰቡ መረጃ እንዲሰጡና በአስተዳደሩና በዜጎች መካከል እንደ ድልድይ ሆነው እንዲያገለግሉ መስራት ያሻል።
ዩናይትድ ስቴትስ በትምህርት፣ ጤና፣ ሰብአዊ እርዳታን በማቅረብና አጠቃላይ ልማቶችን ለማገዝ የያዘቻቸውን ጥረቶች የዘረዘሩት የውጭ ጉዳይ ሚኒስትር ቴለርሰን ሀገራቸው በኢትዮጵያ፣ ሶማሊያ፣ ደቡብ ሱዳንና በቻድ ሐይቅ አካባቢ ሀገሮች የሚገኙ ህዝቦችን የሚረዳ ተጨማሪ $533 ሚሊዮን የሰብአዊ እርዳታን ይፋ አድርገዋል።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ወደ ተከታዩ ዘገባችን ስናልፍ በድረገጽ ላያችሁት እንኳን ማብራራት አያስፈልግም፣ ላላያችሁት ግን የቀድሞዋን የዩናይትድ ስቴትስ ቀዳማዊ እመቤት ሚሼል ኦባማን ስዕል በተመስጦ አንድ ሙዚየም ውስጥ እዚህ ዋሽንግተን ዲሲ ስትመለከት የነበረች አዳጊ ህፃን የብዙዎችን ቀልብ ስባለች፣ የኦባማ ቤተሰብንም ጭምር። ቆንጅታዬ ዝርዝሩን ይዛለች።
አሉላ፣ በዚህ ሰሞን በሰፊው የተሰራጨው አንዲት ከአፍ የወደቀች ጥሬ የምታክል የሁለት ዓመት ገደማ ጥቁር አሜሪካዊት ልጅ ናሽናል ፖርትሬት ጋለሪ በሚባለውና በአሜሪካ ታሪካዊ እድገት ጉዞ በተለያዩ መስኮች የጎሉ ሚናዎች የተጫወቱ ሰዎች ምስሎች ለህዝብ ትዕይንት የቀረቡበትና የሚቀርቡበት የስሚትሶኒያን ቤተ መዘክር አካል ነው። ይቺ ትንሽ ልጅ እዚያ የተሰቀለ የአንድ ሰው ግዙፍ ምስል ወደ ላይ አንጋጣ ትመለከታለች። የቀድሞ የዩናይትድ ስቴትስ ቀዳማዊት እመቤት በእጅ የተሳለ ምስል ልጅቱ ፓርከር ኬሪ፣ ዋሽንግተን ዲሲ ነዋሪ የሆኑት እናቷ ጄሲካ ኬሪ ባለፈው ሳምንት ፓርከርን ለጉብኝት ወደ ፎቶ ቤተ መዘክሩ ይዘዋት ይሄዳሉ። ያን ሰዓት ነው ይቺ ትንሽ ልጅ ታሪክ የሰራችው። የመጀመሪያው የአሜሪካ ጥቁር ፕሬዝዳንት ባራክ ኦባማ ባለቤት ሚሼል ኦባማ በእጅ የተሳለ ምስል ነው አንጋጣ ወደ ላይ የምትመለከተው ልጅቱ። ለውድድር ከቀረቡት ብዙዎች መካከል በተመረጡ ጥቁር አሜሪካዊት ሰዓሊ የተሳለው ግዙፉ የሚሼል ኦባማ ምስል የባለቤታቸውም እንዲሁ በቅርብ ጊዜ ተመርቆ ለሕዝብ እይታ ተከፍቷል። እናም አሉላ ነገ የአውሮፓውያኑ መጋቢት 8 ዓመታዊ ዓለም አቀፍ የሴቶች ቀን እንደመሆኑ ዛሬ በዋዜማው ለአሜሪካና ሕዝቧ መርጨዋለሁ። በሕዝብ ከፍ ያለ ተወዳጅነት ያላቸው ሚሼል ኦባማ ምስል ወትሮም የሚያዘወትሩት እጅጌ የለሽ ከላይ ጠበቅ ከወገብ በታች ሰፋ ብሎ በነጭ መደብ ላይ ቀይ፣ ጥቁርና ቡናማ ምስሎች ያሉት ቀሚስ ለብሰው አንድ ክንዳቸውን ጉልበታቸው ላይ ባንድ እጃቸው አገጫቸውን ደግፍ ብለው ጸጉራቸው ዠቅ ብሎ ተከሻቸው ላይ ወርዶ ሲመለከቱ ይስተዋላሉ። ዘመኑ ፎቶ አንሺ ፍለጋ መሯሯጥ የቀረበት፣ ቅጽበታዊ ነገሮችን በእጅ ስልክ ካሜራ ለቀም ማድረግ የሚቻልበት በመሆኑ ይቺ ትንሽ ልጅ ፓርከር ድንቅ ቀይ ካፖርቷን ለብሳ ከስዕሉ ግርጌ ቆማ ለረጅም ጊዜ ተመስጣ ታስተውላቸዋለች። ሚሼል ስዕላቸውን መርቀው የከፈቱ ሁለት በስሜት የተናገሩትን መልእክት አንዳች መልአክ ለልጅ በሚገባ ቋንቋ ላንቺ ነበር እኮ እንዲህ አሉት ብሎ በጆሮዋ ሹክ ያላት ይመስላል። ምስላቸው በታላቁ ተቋም ከቀደሙ ስመጥሮች ጎን በመሰቀሉ በስሜት እንደተዋጡ ቀዳማዊት እመቤት ሚሼል ኦባማ እንዲህ ሲሉ ነበር የገለጹት።
But most of all, I am so incredibly grateful to all of the people who came before me in this journey. The folks who built the foundation upon which I stand. As you may have guessed, I don't think there is anybody in my family who has ever had a portrait done, let alone a portrait that will be hanging in the National Gallery, at least as far as I know, Mom.
ከሁሉም በላይ ግን በዚህ ጉዞ ከኔ በፊት የነበሩትን ይህን አሁን እኔ የቆምኩበትን ታላቅ ተቋም መሰረቱን የገነቡትን ላመሰግን ወዳለሁ። ምክንያቱም እናንተም እንደምትገምቱት ከኔ ቤተሰብ ውስጥ እንደዚህ የተሰቀለ ምስል ይቅርና ምስል የሚባል የተሳለለት ሰው እስከማውቀው ድረስ የለም። ልክ ነኝ አይደል ማማ? ብለው እዚያው በምረቃው ላይ የነበሩትን እናታቸውን ሜሪያን ሮቢንሰንን ጠየቁ። አያቶቻቸውንም አነሱ። ሚሼል ኦባማ እንደነሱ ታታሪ ሰራተኞች ወንዶችና ሴቶች ታቸው ለብዙ ቦታ ሊያደርስ የሚገባ ሆኖ ሳለ በቆዳቸው ቀለም ምክንያት ብቻ ያልደረሱ አሉ ካሉ በኋላ ለዚህ ለመብቃቴ ምክንያት የሆኑኝ ያነጹኝ ብለው እናታቸውን ሜሪያንንና አሁን በህይወት የሌሉትን አባታቸውን ፍሬጀር ሮቢንሰንን አንስተዋል። ቀጥለው ያሉት ነበር ትንሽቱ ፓርከር ከሪ ልብ በሆነ መታታዊ ቋንቋ የገባም ይመስለው።
But most of all, I am so incredibly grateful to all of the people who came before me in this journey. The folks who built the foundation upon which I stand. As you may have guessed, I don't think there is anybody in my family who has ever had a portrait done, let alone a portrait that will be hanging in the National Gallery, at least as far as I know, Mom.
ሴት ልጆችን ጥቁር ሴቶች ልጆችን ያሰምኳቸው ነው። ወደፊት ወደዚህ ቦታ ሲመጡ በዚህ ታላቅ ተቋም እነሱን የምትመስል ሴት ምስል ተሰቅሎ ያያሉ። እነሱ ላይ ምን አይነት አንድምታ እንደሚኖር አውቃለሁ። እኔም እንደነሱ ነበርኩና
እናም ያቺ ቅንጣት የምታክል ልጅ ፓርከር ትኩር ብላ የሚሼልን ምስል ስትመለከት እናቷ ጄሲካ አንድ ፎቶ ብቻ ሊያነሷት ቆመው ነበር። አቋሃኑ አገርሟቸው ሁኔታውን ያስተውላሉ። ያን ሰዓት ነው ከሰሜን ካሮላይና ከቤተሰቡ ጋር ለጉብኝት የመጣው ይህን ብሔራዊ የታላላቆች ምስል ቤተመዘክር ሲጎበኝ የነበረ የ37 ዓመቱ ቤን ሃይንስ ስልኩን ወጣ አድርጎ ፓርከር አይኖቿን ተክላ በግርምት ሚሼልን ስትመለከት በካሜራው ቀብ ያደረጋት። ፎቶውን ፌስቡክ ላይ ይለቀዋል። በዚያ ነው ህፃን ፓርከር ከመቅጽበት ታዋቂ ሆነችው። ያንን ፎቶዋን ያዩ ብዙዎች ደስታቸውን ገለጹ፣ በፈንታቸውም ሲያሰራጩት ቆይተዋል። ብዙዎች ታዲያ ሚሼል በንግግራቸው እንዳሉት እንደ ፓርከር ያሉ ሴቶች ልጆች እኔም እንደ ሚሼል መሆን እችላለሁ ብለው ይበረታቱበታል ብለው ተደስተዋል። የአካባቢያችን ነዋሪ የሆነችውና ለጥቁር አሜሪካውያን የኮንግረስ አባላት ማህበር በጎ አድራጎት ተቋም ኮንግረሽናል ብላክ ኮከስ ፋውንዴሽን የምርምር ምክትል ፕሬዝደንት የሆነችው ዶክተር መና አክሊሉ ደምሴም ታሪካዊነት እና ተምሳሌታዊነት እንዳለው ትናገራለች።
ጌቶ የደረሰን ዜና አለ ሱን እናቀርብላችሁና እንሰናበታለን። የኢሃዲግ ስራ አስፈጻሚ ኮሚቴ አዲስ ሊቀመንበሩን ወደ መምረጥ የሚወስደውን ስብሰባ ለማድረግ የፊታችን እሁድ መጋቢት 2/2010 ዓመተ ምህረት ቀጠሮ ይዟል። የኢሃዲግ ጽፈት ቤት ሐላፊውን አቶ ሽፈራው ሽጉጤን የተከሰው የአፍሪካ ኒውስ የሚባል የመላ አፍሪካ ዜና አውታር ባሰራጨው ዘገባ የገዢው ግንባር አራት አባል ድርጅቶች ያካሄዷቸውን የተናጠል ስብሰባዎችና ግምገማ ውጤቶችን በዚሁ የእሁድ ስብሰባቸው ወቅት በጋራ እንደሚመካከሩበት አመልክቷል። ከስራ አስፈጻሚ ኮሚቴው ስብሰባ በኋላ እንደሚካሄድ የተነገረው ከእያንዳንዱ አባል ድርጅት 45 ተጠሪዎች የሚወከሉበት ባለ 180 አባል ምክር ቤት የሚመርጠው የግንባሩ ሊቀመንበር ለፓርላማው ቀርቦ የሀገሪቱ ጠቅላይ ሚኒስትር እንደሚሆንም ገልጿል። ለመጪ ለውጦች መንገድ ለመጥረግ በሚል ስልጣናቸውን በፈቃዳቸው መልቀቃቸውን በቅርቡ ያሳወቁት የግንባሩ የወቅቱ ሊቀመንበርና የአባል ድርጅቱ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ግንባር ደኢህዴግ መሪ አቶ ኃይለ ማርያም ደሳለኝ አዲሱ ጠቅላይ ሚኒስትር እስኪታወቅ እና ስልጣኑን እስኪረከብ ድረስ ኃላፊነታቸውን እያከናወኑ እንደሚቆዩም ታውቋል። አፍሪካኑስ ባሰራጨው ዘገባ እገሌ ብሎ ስም አይጥራ እንጂ መጪው ጠቅላይ ሚኒስትር ኦሮሞ ሊሆኑ ይችላሉ የሚል ጭምጭምታ በሰፊው እንደሚናፈስ ተቁሟል። እንግዲህ ይህንን ዜና ለእናንተ እናድርስ ብለን ነው የጋቢና ዝግጅታችን በዚህ ወደ መጠናቀቁ ደርሷል።
እንግዲህ የዛሬ ጋቢና ዝግጅታችን በዚህ ተጠናቋል። ሄኖክ
አዎ፣ አስተያየቶቻችሁን ሁልጊዜም ቢሆን እንቀበላለን። ፌስቡክ @ቪኦኤ አማሪክ ላይ አስተያየቶቻችሁን፣ በትዊተር እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን።
ስናስተናግዳችሁ ያመሸነው መስታወት አራጋውና
ሄኖክ ሰማእግዚአብሔር ነን። ዝግጅታችንን በቴክኒክ ያቀናባበረው ታላቁ ሞክቢል ሞቅቢል ያበረው ነው። እናመሰግናለን።
እንግዲህ ነገ እንገናኝ። መልካም ምሽት።
ኩን ራዲዮ ሰገሌ አሜሪካቲ።